Voice of America.
የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ በኋላ የመጀመሪያውን መቶ ቀናቸውን የፈጁት ይበልጡን ኃይላቸውንም ያዋሉት የኮሮና ቫይረስ ወረርሽኝ እዚህ በዩናይት ስቴትስ ያደረሰውን ጉዳት በመታደግና ከስቷቸው በነበሩ ሁኔታዎች ላይ በመዋል ነው። እልህ አስጨራሽ በነበረው በዚህ አጭር ጊዜ ውስጥ ግን አፍሪካ ውስጥም ተቀባይነት ያገኙ ጥቂት ነገሮችን አከናውነዋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያደረሰችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን ወደ ስልጣን በመጡበት የመጀመሪያው ቀናቸው ዩናይትድ ስቴትስ ከዓለም የጤና ድርጅት ለመውጣት የነበራትን እቅድ እንድታቆም አድርገዋል። ባይደን ከሳቸው በፊት የነበረው አስተዳደር ከዓለም አቀፉ የጤና ተቋም ለመውጣት የወሰነውን አወዛጋቢ ውሳኔ መቀልበሳቸው ዓለም አቀፋዊ ድጋፍ አስገኝቶላቸዋል። በተለይ የአፍሪካ የጤና ኃላፊዎች ውሳኔውን በጤናው ረገድ በዓለም ፍትሃዊ ስርዓት እንዲኖር ያደርጋል ብለውታል። ባይደንም ለድሆቹ አገሮች የክትባት ስርጭቱ እንዲዳረስ ለኮቫክስ ክትባት ስርጭት $2 ቢሊዮን ተጨማሪ እርዳታ ጠይቀዋል። ስልጣን በያዙ 90ኛ ቀናቸው ላይ እንደ አውሮፓ አቆጣጠር ሚያዝያ 20 ያስተላልፉ መልእክትም ከውቅያኖሱ ባሻገር ባለው የዓለም ክፍል አስተጋብቷል። በፖሊስ ቁጥጥር ስር እንዳለ ህይወቱ ባለፈው የሚኒያፖሊሱ ነዋሪ ጆርጅ ፍሎይድ ግድያ ተከሶ በረው የፖሊስ መኮንን ላይ የጥፋተኝነት ውሳኔ ሊተላለፍበት በነበረው ዋዜማ ፕሬዝደንት ባይደን ሲናገሩ እንዲህ ብለው ነበር።
ይህን አጋጣሚ ስራችንን አከናውነን ጨርሰናል ብለን እንዲሁ ልንተወው አይገባም። በደንብ ልንመለከተው ይገባናል። ልብም እንድንለው ያስፈልገናል። እነዚህ 7 ደቂቃ ከ29 ሰከንዶች እንደተመለከትናቸው አድርገን ልናየው ይገባናል። መስማትም ይኖርብናል። መተንፈስ አልቻልኩም። እነዚያ የጆርጅ ፍሎይድ የመጨረሻ ቃላት ነበሩ። እነዚህ ቃላት ከሱ ጋር አብረውት እንዲሞቱ ማድረግ አንችልም። እነዚህ ቃላት መስማታችንን መቀጠል አለብን።
ፍሎይድ በሂውስተን ተወልዶ በሚኒያፖሊስ የተገደለ ጥቁር አፍሪካ አሜሪካዊ ነው። ፍሎይድን ለህልፈት አብቅቷል በተባለው የቀድሞ የፖሊስ መኮንን ደሪክ ሻቭል ላይ የጥፋተኝነት ውሳኔ ሲተላለፍበት መላው አፍሪካ ሂደቱን የተከታተለው በጭንቀት ውስጥ ሆኖ ነበር። ባለፈው አመት በሻቭን ጉልበት ስር ሆኖ እስትንፋሱ እስክታልፍ በተራዘመ ጭንቅ የታፈነው ፍሎይድ የሚወዳቸውን ሁሉ እንዲያስጥሉት እየተማጸነ ሲጮህ ታይቷል። ያትእንት ተቃውሞን የከሰከሰ ሲሆን በዩናይትድ ስቴትስ የፖሊስ አሰራር ደንብ እንዲሻሻልም የጠየቀ ነበር። በደቡብ አፍሪካ የብዝሃነት አሰልጣኝ የጾታና ዘር ጉዳዮች ተመራማሪ የሆኑት እንደ አሳንዳ ጓሽኜ የመሳሰሉት አፍሪካዊ ተንታኞች የዘር ችግር መኖሩን አምኖ በመቀበል ባይደን ለአሜሪካ ህዝብ ያሰሙትን ንግግር ደግፈውታል። ደቡብ አፍሪካን ብትሆን ለመቶ ዓመታት ተንሰራፍቶ ከቆየው የቅኝ ገዥነት ጨካኝና ዘረኛው የአፓርታይድ መንግስት በኋላ አሁን ድረስ ካለበት የዘር መድሎ ችግሮች ለመላቀቅ እየታገለች ያለች አገር ናት። አሳንዳ ጨምረው እንደተናገሩት ምክትል ፕሬዝደንቷ ካማላ ሃሪስ ተሰሚነት ያላቸው ጥቁር ሴት በመሆናቸው ባይደን የዘር መድሎን ለመታገል ለሚያደርጉት ጥረት ክብደት እንዲኖረው ያደርጉታል ይላሉ። ይሁን እንጂ ከአስተዳደሩም ሆነ ከአሜሪካ ተቋማት ብዙ ነገር እንደሚጠብቁ ሲናገሩ እንዲህ ብለዋል።
ካማላ ሃሪስን እናደንቃለን። እሳቸውን ማድነቃችንም ጥሩ ነገር ይመስለኛል። ይሁን እንጂ መዋቅራዊ ዘረኝነት በተዘረጋበት መዋቅር ውስጥ ያለ ባለቀለም ሰው ለውጥ ለማምጣት የሚችልበት እድል እጅግ ሲበዛ አነስተኛ ነው። ስለዚህ ስርዓቱንና አድላዊነት ባለበት ሁኔታ እንዲቆይ የሚያደርገውን መዋቅር እስካልታገልነው ድረስ በዩናይትድ ስቴትስም ሆነ በመላው ዓለም ለውጥ የምናይ አይመስለኝም። ስለዚህ አዎ፣ እውነት ነው፣ ለአሜሪካና ለባይደን ጥሩ ነው። ይሁን እንጂ ሊያመጡት ስለሚችሉት መዋቅራዊ ለውጥ መናገር ትችላላችሁ?
መሰረቱን በጆሃንስበርግ ያደረገው ተንታኙ ብሩክስ ስፔክተር ባይደን ተቺዎች ፕሬዚደንት ትራምፕ የአፍሪካን ፖሊሲ አስመልክተው ያደረጉት ስር ነቀል ወይም ትልቅ ለውጥ የለም ብለው ይተቹ እንደነበሩት ሁሉ ባይደንንም መተቸታቸው በራሱ አንድ ተፈላጊ ለውጥ ነው። በዩናይትድ ስቴትስ የንግድ ልውውጥ ማዕቀፍ ውስጥ ያለውን የአፍሪካን የእድገት አማራጭ ድንጋጌ አጋዋን ማጠናከር አስፈላጊ ነው። በየጊዜው ድንገት የተቆራረጡና የተለዋወጡ ከሚደረጉ የፖሊሲ ለውጦች ይልቅ መሬት ይዘው በዝግታ በረጋና ዘላቂ በሆነ መንገድ ነገሮችን ማከናወን ተመራጭ ነው። በአህጉሪቱ የኢኮኖሚ ለውጥ እንዲመጣ ድጋፍን መስጠት ከፈለክ በአህጉሪቱ የኢኮኖሚ እድገት የሚያጠናክር ፖሊሲን ማውጣት ነው ብለዋል ስፔክተር። ለበርካታ ዓመታት የአሜሪካን ዲፕሎማት ሆነው በውጭው ዓለም ያገለገሉት ስፔክተር ባይደን በአፍሪካ ላይ የሚያሳድሩት ተጽዕኖ በጊዜ ሂደት የሚታይ ይሆናል ይገኛል ብለዋል። የፕሬዝደንቶች ታሪክና አበርክቶ የሚከነባው በአመታት ስራቸው እንጂ በቀናት ውስጥ አይደለም። 100 ቀናት እንኳን ቢሆኑም ማለት ነው ብለዋል ስፔክተር። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።